በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊውን የኢትዮጵያ ሁኔታ በሚመለከት ያቋም መግለጫ በሚል ያወጣውን ጋዜጣዊ መግለጫ ተንተርሶ የተካሄደ ቃለ ምልልስ ነው ተከታዩ ቅንብር። 21 የቡድኑ አባላት ስማቸውን አስፍረው ያወጡትን ይህን መግለጫ ለማውጣት የበቁበትን ምክንያትና የመግለጫውን ይዘት አስመልክቶ ለወትሮ በሚያቀርቧቸው ሙያዊ ትንታኔዎች ከሚታወቁት የሕክምና ባለሙያዎች ሁለቱን ጠይቀናል። አሉላ ከበደን ያነጋገራቸው
ኢትዮጵያ የምትባል ነገር አትኖርም የሚል ነገር ሲመጣ ሁላችንም እዛ ውስጥ ያለ ነው። እንግዲህ ኢትዮጵያ ከሌለች ኮቪድ-19 ማማከርም የለም። በእርግጥ ከፖለቲካና ኮረንቲ ራቅ ብለን ነው የምኖረው። ኢትዮጵያ ግን መራቅ አንችልም የሚል አስተሳሰብ ነበረና ከጥላቻን በራቀ መንፈስ በተጨባጭ የታዩ ነገሮች ላይ ተንተርሰን ነው ይህንን መግለጫ ለማውጣት የተገደድ ነው።
ለአንድ ነገር ወደ ፍርድ ከመሄድ በፊት መጀመሪያ ድርጊቱን ነጥሎ ማየት ነው። ነጻ ትሆናለ ድርጊቱን ስታይ። በሰው ህይወት በሰው ንብረት ላይ የሚፈጸም ድርጊት ድርጊቱን ብቻ ስታይ ይሄ መጥፎ ነው አይደለም ትላለ። ከዛ በኋላ ወደ አድራጊው ትሄዳለ። ብዙ ጊዜ ሰዎች ከአድራጊው ጀምሩና ድርጊቱን ወደ መካድ ይሄዳሉ።
ፕሮፌሰር ዮናስ እንዳለገዳ ከስካት ደላሊዞና፣ ዶክተር ገበየው ተፈሪ ከዚህ ከዋሽንግተን ዲሲ የአማርኛውን ስያሜ ነው የምወስደው፣ በውጭ ሀገር የሚኖሩ ኢትዮጵያውያን የኮቪድ-19 ከፍተኛ አማካሪዎች ቡድን ኢትዮጵያን ኮቪድ-19ን ለመከላከል ቀደም ብሎ የተቋቋመ ድርጅት ወይም የባለሙያዎች ስብስብ ነው። በርካታ ወራት ሆኖታል። በተለያየ ጊዜ የማነጋገር እድል አግኝተናል። ዛሬ ታዲያ የተገናኘ ነው ለየት ባለ ሁኔታ ውስጥ ነው። በእርግጥ ኢትዮጵያም ለየት ባለ ሁኔታ ውስጥ ነው ያለችው። የኮቪድ-19 ጉዳይ ሳይሆን ወቅታዊ የኢትዮጵያን ሁኔታ በሚመለከት የአቋም መግለጫ ይላል። በጥቅምት 24 2013 ዓ.ም በሰሜን እዝ ላይ የደረሰው ጥቃት ያሳደረባቸውን ስሜት በመግለጽ ነው የሚንደረደረው ጽፏችሁ። 7 ነጥቦችን ይዟል። እስኪ የመግለጫችሁን ይዘት ከመመልከታችን አስቀድሞ ይህን መግለጫ ለማውጣት እንዴት በቃችሁ የሚለውን ብንመለከት፣ አብዛኞቻችሁ የልዩ ልዩ ሕክምና ባለሙያዎች ያላችሁበት በሌሎች የተለያዩ የሙያ መስኮች የታወቁ ባለሙያዎች፣ የኢኮኖሚ ባለሙያዎች፣ የስታቲስቲክስ ባለሙያዎች በውስጣችሁ አሉ። ታዲያ ከዚህ ቀደም ላለፉት 20 ዓመታት አብዛኞቻችሁ የምትሳተፉበት ፒፕል ቱ ፒፕል የተባለውን ጨምሮ በየአመቱ የምታደርጓቸውን ሕክምና ነክ ጉዳዮች ላይ የሚያተክሩ ስብሰባዎች እንከታተላለን። በኢትዮጵያ የተለያዩ ሕክምና ስራዎችን በተግባር ከመስራት አደጋዎች ሲኖሩ ከሚደረጉ እንቅስቃሴዎች ባሻገር ፒፕል ቱ ፒፕል ላይ በይበልጥ በኢትዮጵያ ጉዳይ ላይ በግለሰቦች የሚጻፍ ጽሁፍ በመስጠት የምናየው ኢትዮጵያ ውስጥ ዘውግ ለይቶ የተነጣጠረ ጥቃት ያደረሰውን ጉዳት በመቃወም ጽሁፍ አውጥታችሁ ነበር። እንደ አቋም ሲወጣ ይህ ሁለተኛው መሆኑ ነው አይነተኛ የሆነ ጽሁፍ በመግለጫ መልክ ስታወጡ እንዴት ይሄ ሊወጣ በቃ ከዚህ ከተለምዶ አሰራራችሁ ወጣ ብላችሁ ምንድን ነው እንድጽፉ ያበቃችሁ? ዶክተር ገበየው ሰው ይጀምሩ።
እሺ፣ በጣም አመሰግናለሁ። እንግዲህ በኮቪድ ላይ ነው እንዳልከው የኛ ምክርና ምክክር። ግን ኮቪድን ስታይ የህዝብ ችግርና የህዝብ እንቅስቃሴ እንድታይ ያስገድድሃል። ይሄ ሁኔታ ሲፈጠር ወደዚህ አቋም ከመድረሳችን በፊት መጀመሪያው አረጉድ ያለው ኮቪድ እንግዲህ አንዱ የሚተላለፍበት መንገድ ሰዎች በብዛት የሚገናኙበት ቦታ ነው። ይሄ ብዙ በሺዎች የሚቆጠሩ አሰባስቦ የሚያንቀሳቀስ ከአንድ ቦታ ወደ ሌላ ሰሚዮስ በኮቪድ ምክንያት የሚመጣው አደጋ በጣም ታየንና እዛ ላይ ያስተዋል። ግን ይሄ አደጋ ደግሞ እንዲህ አይነት በወቅቱ የተከሰተ ሁኔታ እንዴት ተፈጠረ? ዝም ብለንስ የምናየው ነገር ነው ወይ? የሚከለክል ህግ የለም። እኛ ባለሙያ ስለሆን ስለ ሀገሪቱ መጨነቅና ማሰብ። ዶክተር ዮናስ ኢትዮጵያ ከሌለች የኢትዮጵያ ኮቪድ አማካሪ መሆን አይቻልም የሚል ሴንቴንስም አለው። እሱንም አሰብን። ከዚህ በፊትም በአርቲስት አጫሉ ግድያ ላይ ኮንሰንሰስ ያለው ሜጀር ቢሆን መግለጫ እንድንጽፍ ስላደረግን ተለይተን በታዛቢ የሆነ የምናየው ነገር አይደለም። ለእኛ እንደው ሰውን የሚጎዳ ነገር ቫይረስ የሚሆን ራሱ ሰው አቋም መውጣት አለብን። የእውነት ከሆነ ነገር ዶክተር ዮናስም ራሱ ይገልጻል። የሰው ህይወት የተወሳሰበ ነው። ሳይኮሎጂካል እንትንም አለው። እዛ ላይ አደጋ የሚደርስ ነገር እያየን ዝም ማለት አንችልም። እንደ ህክምና ባለሙያ ደግሞ በሽታ ነው የምናከመው። አሁን የህብረተሰብ በሽታ ላይ ፎከስ አረግን እንጂ በሽተኛ ሲመጣ መጀመሪያ በሽተኛው እናያለን፣ ከዛ ቀጥሎ በሽታውን ያመጣውን ነገር አድሬስ እናረጋለን። በዛ መልክ ዝንድ የሆኑ ባለሙያተኞች ትልልቅ ሰዎች ነው ያሉበት መድረኩና በዚህ ነገር ላይ አቋም እናውጣ፣ እንነጋገር። ምንም እንኳን አንድ ሁለት እንዲንበልም አልተባለ፣ ሁላችን በልባችን ያለ ነገር ስለሆነ አገሪቱ አደጋ ላይ መሆኑን ስለተረዳን ደግሞ አንዱ ጥሩ ነገር ምንድን ነው፣ ጥሩ አይባልም የተፈጠረው ነገር ብዙ ጊዜ ተከምሮ ተበላሽቶ ይቆይና መስቀለኛ መንገድ ላይ ይደርሳል። ያ መስቀለኛ መንገድ የሚቀጥለውን ሁኔታ የሚወስን ነው። እዛ ላይ ገብተን እኛ የሚሰማን እንደ ዜግነት እንደተወላጅ ካልተናገን ካለፈ በኋላ ወይኔ ማለቱም ራሱ ከአግባብ አይደለም። እና እነኚህ የተለያዩ ምክንያቶች በአእምሯችን ስላሉ ድርጊቱንም ስላየን በእኔ አመለካከት ሁላችንም የምንለው ለአንድ ነገር ወደ ፍርድ ከመሄድ በፊት መጀመሪያ ድርጊቱን ነጥሎ ማየት ነው። ነጻ ትሆናለህ ድርጊቱን ስታይ። በሰው ህይወት በሰው ንብረት ላይ የሚፈጸም ድርጊቱን ብቻ ስታይ ይሄ መጥፎ ነው አይደለም ትላለህ። ከዛ በኋላ ወደ አድራጊው ትሄዳለህ። ብዙ ጊዜ ሰዎች ከአድራጊው ጀምሩና ድርጊቱን ወደ መካድ ይሄዳሉ። እኛ ያደረግነው እንደ ባለሙያ በሽታውን አይተን በሽታውን ያመጣውን ነገር አድሬስ እናደርግ በሚል ነው። በዛ መልክ ነው አቋም መግለጫ የተጻፈው።
መልካም። የጽሁፋችሁን ይዘት ገፋ አድርገን እንመለከታለን። ፕሮፌሰር ዮናስ ደርሶ ልመለስና ቀደም ሲል ዶክተር ገበየውም ጠቀስ አድርገውታል በግሉ በማስታወሻው የጻፉትን ኢትዮጵያ ከሌለች ኮቪድ ምኑን እንዋጋለን የሚለውን እዛው ጽሁፎ ላይ በአማርኛ በግርድፍ በአጭሩ ሲመለስ ከፖለቲካ እንርቃለን ከኢትዮጵያ ግን ፈጽሞ የሚል ጽፏል። የፖለቲካ ርዕዮት ሳይለየን የሙያችን አይነት ሳይለየን እንዲህ ያለ ሁኔታ መሳተፍ ያለብን ነው የሚል አስተያየትም አለው። ከዚህ ውጭም የተለየ ሀሳብ ያላቸው ሌሎችም ሀሳብ ይሰጣሉና እስኪ እርሶ ቀደም ብለው የጻፉትን በዚህ ሰዓት እንዴት ተጻፈ? እዚህ ጽሁፎ ላይ እንደገለጹት የፖለቲካ አስተያየት ሳይገድበን የተለያየ አስተሳሰብም ቢኖረን ከፖለቲካ እንራቅ እንጂ ከኢትዮጵያ እንርቅም የሚለውንም አስተያየቶን ጨምረው።
አመሰግናለሁ። ሎላ ዶክተር ገበየው እንግዲህ በማካሪ ምክር ቤት ውስጥ የኮቪድ የተላላፊ በሽታ ዋና ኤክስፐርት አዋቂ ናቸው። እሳቸው ናቸው ከጤና ጥበቃም ጋራ የእኛ ግንኙነት ኃላፊ። እውነት ለመናገር እኛ ይህን አቋም መግለጫ እናወጣለን የሚል ግምት አልነበረንም። ምንድን ነው ያደረግነው? ኦብዘርቭድ ቢሄቪየር ቅድም ነው ዶክተር ገበየሆን ያለው በተጨባጭ የታዩ ባህሪዎች፣ ድርጊቶች ናቸው። ሁላችንም ሳንመካከር አንድ አይነት እንድናስብ ያደረገ ነው። ምንድን ነው? አንደኛ በጥቅምት 23 ወይም በፈረንጆቹ ኖቬምበር 2 የትግራይ ክልል መሪ እሳቸው ባልተለመደ ሁኔታ እና በጣም ኮስተር ባለ መንገድ አድዋም እዚህ ነው ያለው፣ እዚህ እንቀብረዋለን፣ እንደዚህ አይነት በእንግሊዝኛው ቋንቋ በሊጀረንት አይነት አነጋገር አሳዩ እና ብዙ ሰው አስገርሟል፣ እኛም አስገረመን። እኔ በተለይ ያስገረመኝ ደግሞ በፈረንጆቹ አቆጣጠር ከ91 እስከ 93 ጦር ኃይሎች ሆስፒታል ሰራ ነበር። ያን ጊዜ በአጋጣሚ ሆኖ የኢህአዴግ የህወሀት አባላት ለመታከም የሚመጡ ነበሩ እና በእውነት ያን ጊዜ እንደገቡ ነው በትህትና ነው የሚናገሩት። ያውም እንዲህ አይነት አነጋገር የሚተረጉሙት እነሱ ትምክህት በሚለው ነው አሮጋንስ። እና ጥቅምት 23 የዶክተር ደብረጽዮን አነጋገር በእነሱ ቋንቋ ትምክህተኛ ይመስላል። እና ያ አንዱ በእኛ ግሩፕ ውስጥ ብዙ ሰው አላርም ያደረገን። ከዛ በማግስቱ ደግሞ የሰሜኑ እዝ ላይ ድንገተኛ አደጋ ተፈጠረ የሚል ስንሰማ እሱንም ቢሆን ብዙዎቻችን እውነት ነው አይደለም የሚል ነገር ነበር። ነገር ግን ድርጅቱ ብዙ ጊዜ የቆዩ ሰው ስልጣናቸውን በደንብ አላቅም፣ አቶ ሴክሬታሪ ጌታቸው ልክ እስራኤል በስድስቱ ቀን ጦርነት ቀድማ አረብ ሀገሮችን አጥቅታ አደጋ ከመድረሱ በፊት ራሷን እንዴት እንደተከላከለች እና በ45 ደቂቃ ውስጥ የኢትዮጵያን የሰሜኑን እዝ በከፍተኛ ቅልጥፍና ከጥቅም ውጭ አውጥተነዋል ብለው መግለጫ ሲሰጡ ይሄ ሁለት ነገር ሰማን። ከዛ በኋላ በተከታታይ የምንሰማው የኢትዮጵያ የምትባል ነገር አትኖርም የሚል ነገር ሲመጣ ሁላችንም እዛ ውስጥ ያለ ነው እንግዲህ ኢትዮጵያ ከሌለች ኮቪድ-19 ማማከርም የለም። በእርግጥ ከፖለቲካና ኮረንሲ ራቅ ብለን ነው የምኖረው፣ ግን ከፖለቲካ መራቅ እንችላለን፣ ከኢትዮጵያ ግን መራቅ አንችልም የሚል አስተሳሰብ ነበረና ከዛ የተነሳን አንድ ነገር ማለት አለብን። ይሄን ዝም ብለን ማለት አንችልም። እና ከጥላቻና ከእንትን በራቀ መንፈስ ነው በተጨባጭ የታዩ ነገሮች ላይ ተንተርሰን ነው ይህንን መግለጫ ለማውጣት የተገደድነው።
መልካም። በጽሁፋችሁ የጠቀሳችኋቸውን አንዳንድ ነጥቦች እናነሳለን። ቀደም ብዬ እንደጠቀስኩት 7 ነጥቦችን አስቀምጣችኋል። በማን አለብኝ በሥራይቱ ላይ በተፈጸመው ድርጊት ይላል። ቀደም ብሎ ሰው የገለጹትን ድንገት የኮቪድ አማካሪዎች ምክር ቤት ያለውን አቋም እንደሚከተለው ይገልጻል እና 7 ነጥቦችን ያነሳል። በሁለተኛ ነጥብ ላይ ያሰፈራችሁት የተፈጸሙት ወንጀል ነው የሚለው የህወሓትን መሪዎች የተፈጸሙት ተግባር የትግራይ ህዝብ ምኞትና ፍላጎት አይደለም፣ ህዝቡንም አይወክልም። የኢትዮጵያ መንግስት የሚወስደው እርምጃ ወንጀለኞችን ተጠያቂ የማድረግ ኃላፊነት አለበት ብለን እናምናለን ይላል ባጭሩ። ዶክተር ገበየው ወደ እርስዎ ልምጣ። ንጹሃንም በውጊያው መካከል የሚጠመዱበትና ለአደጋ የሚጋለጡበትም ሁኔታ መኖሩ ያንኑ ያህል አሳስቧል። ይበልጥ እንዲባባስ ደግሞ በኢትዮጵያ መንግስት የሚገለጸው ህዝብ ውስጥ ተሸሽገዋል፣ ህዝብን ከለላ ያደረገ ስልት እየተከተሉ ነው፣ ህዝቡን አደጋ ለማጋለጥ አይመለሱም የሚል አስተያየትም እየተሰጠ ነው። እንግዲህ ውጊያ ነውና ግጭት ነውና ግራና ቀኝ ያለው ስሜት እንደዚህ ያለው ሁኔታ ሀሳብ ላይ አይጥላችሁም? በዚህ በኩል ያሰባችሁት ነገር ሊኖር ይሆን? ዶክተር ገበየው
እንግዲህ ምንድነው የሰው ህይወት የሰው ንብረት ከቦታ መፈናቀል አሁን ከኖቬምበር 3 በኋላ የመጣ ነገር አይደለም፣ እየተካሄደ የነበረም ነገር ነው። ብዙ ሰዎች አሁን ሰው ሊጎዳ ነው ላይ እየተጎዳ እኮ ነው ያለው። ሰው ቁጥር ይብዛ ይነስ እንጂ ሰው እየሞተ ነው በየክልሉ። ለዛ መንስኤው የት ነው የሚለው መከራከር ይቻላል። ሁለተኛው ነገር ምንድነው በአሁኑ በዚህ በተነሳው ሁኔታ መንግስት ህወሓትን ለማስገበር ብሎ ጦር አንቀሳቅሶ ሄዶ ይሄ ነገር ቢፈጸም ይሄ ወንጀል ነው ወደሚለው አቋም አንሄድም። እንደ ግሌ ማታየት ነገሩ ከዛ ነው የተጀመረው። ራሱ ደግሞ ድርጊቱ በጣም የሚያስደነግጥ ነው። የተኙ ሰዎችን የገዛ ጓደኞችን አጥቅተህ ገለህ ሬሳ ሜዳ ላይ ጥለህ የሰማነውን ነው። እንግዲህ የሞተ ሰው ሬሳ ላይ መዝፈን መጨፈር አብሮ ሲበላ ከነበረ ሰው ጋር እንዲህ አይነቱ ድርጊት፣ ለዛ ነው ድርጊቱ ላይ እናስተኩር። ህወሓት ይሰው ማን ይሰው ይሄ ድርጊት ክፉ አይደለም ወይ? በራሱ ይሄ ድርጊት ክፉ ነው። ክፉ ከሆነ ይህንን ያደረገ ወንጀል ከሆነ ወንጀለኛ ፎርማል ጦርነት አይደለም የተካሄደው። እና ይሄ እንግዲህ ልክ ዴይ ቱ ዴይ እኛ በስራችን እንደምናየው አናላይዝ እንደምናደርገው ድርጊቱን ገምግመህ ድርጊቱ መጥፎ ነው ብለህ ድርጊቱን ያደረገ ሰው ነፃ ማድረግ እንዴት ይቻላል? ከባድ ነው። እና ሶስተኛው ነገር ምንድን ነው እንዲህ አይነት ነገር ሲፈጠር ግልጽ ሆኖ ድርጊቱ ወንጀል የተሞላበት ግፍም የተመላበት ሆኖ ከዛም አልፎ እንደሰማነው ወደ ማይካድራ ተሸጋግሮ ንጹሐን ሲቪሊያኖች እየተገደሉ ወደፊት በሚደረገው ጥቃት አጥፊዎቹ በሰዎቹ ተደብቀው አደጋ ይደርሳል እና ምን ይደረግ? ያንንም ደግሞ ኦብዘርቭ አድርገናል፣ ጽሑፋችን ውስጥ አለ። መከላከያው ኃይል ሁሉም ሲንቀሳቀሱ የበቀል እርምጃ ሲያደርጉ አላየንም። እስካሁን ከሰማነው ሪፖርት ተቆጥበው ህዝቡን እያቀፉ እያበሉ እያጠጡ ነው የሚንቀሳቀሱት። እና ይሄኛው መልሶ ማጥቃት የጀመረው ኃይል አካሄዱ የህዝብን ህይወት ለማዳን ከፍተኛ ጥረት የሚያደርግ ስለሆነ በዛ በኩል የሚመጣው ህዝብ ህይወት ላይ ይደርሳል የሚለው ፍራቻ የቀነሰ ነው። አይተ ከሆነ እዛ ላይ አንድ ስቴትሜንት አለች፣ ትግራይና የትግራይ ህዝብ ኢትዮጵያና ኢትዮጵያዊ ናቸው ብለን ነው እንዲያስቀምጥ ነው። በሂስትሪም በሁሉም ወደኋላ ስቴት ህዝቡን ወክያለሁ ብሎ ብዙ ነገር የሚያደርግ ግሩፕ አለ፣ ግን የህዝቡን ስሜት የህዝቡን ፍላጎት ተከትሎ አይደለም። እንደ እውነቱ ከሆነ የትግራይ ህዝብ እውነት ከሌላው ክልል መብቱ ድምፅ የታፈነ ነው። በዘር የተደራጀ እንወክላለን ስለተባለ መናገር የማይችል እና ፍራቻው አለ። አደጋ እንዳይደርስ መግለጫችን ውስጥ ለተፈናቀሉት፣ ለተጎዱት ማንም ከማንም ሳይባል ለሁሉም እርዳታ እንድረስ ብለንም ጥሪ አቅርበናል። እና ይሄ ዝም ብሎ በፖለቲካ ፓርቲዎች መካከል የሚደረግ ግጭት አይደለም። እንደውም እኛ እንኳን ሲቪሊያኖቹ ዝም ብንል በመከላከያ ላይ በደረሰው ኃይል መከላከያ ኃይል ላይ ያደረሱ ሰዎች ወታደራዊ ፍርድ ቤት እኮ ይቀርባሉ፣ አይቀርም። ወታደራዊ ፍርድ ቤት ደግሞ ለውጭ ሰው ለሽምግልና ለድርድር የሚገባበት ነገርም አይደለም። እና በብዙ መልኩ የደረሰው ክፋት ከፍተኛ ነው። ወደፊትም እንደዚህ አይነት ክፋት እንዲፈጠርም አንፈልግም። ይህንን አይነት ነገር እርምት ከስሩ አውጥቶ ወደ ቀጥተኛ ሰላማዊ መንገድ የሚሄድ ነው።
መልካም። ፕሮፌሰር ዮናስ በዚሁ በቀደመ ጥያቄ ላይ የሚሰጡት ተጨማሪ አስተያየት ካለ ከዚህ ተከታይ ጥያቄ ጋር አያይዘው ይመልሱልኝ። ከዚህ በጽሁፋችሁ ላይ ከሰፈሩ ነጥቦች የሀገሪቱን ዜጎች በዛው ተለያይተው እርስ በርስ በጥላትነት እንዲተያዩ በማድረግም ይከሳል ይሄንን ቡድን። ዘውግ የለዩ ግጭቶች ባለፉት 2 ዓመታት ውስጥ ከዚህ ቀደም በኢትዮጵያ ውስጥ ባልታየ መልኩ በተደጋጋሚ ታይተዋል። ፕሮፌሰር ዮናስ በሌላ የውይይት መድረክ በህብረት የሚደረጉ ግጭቶችን አስመልክቶ እርሶንና አንድ ሌላ ባለሙያ እንደዚህ ያሉ ግጭቶችን ጥላቻዎችን የሚቀጠቅጠው ምንድን ነው በሚል ተነጋግረን ነበር። በዚህ ጽሁፋችሁ ላይ ይሄ ቡድን ለነኚህ ግጭቶች ምክንያት መሆኑንም ይከሳል። በዚህስ ላይ ምን ማስረጃ ማቅረብ ይቻላል? ለእንደዚህ ያሉ እርስ በርስ ግጭቶች ምክንያት መሆኑን ይሄ ቡድን
ከዚህ በፊት በዚህ ካውንስላችን ላይ አንድ ያቀረብኩት የጥናት ጽሁፍ ወይም ተመሳሳይ ነገር ነበር። ይሄም ምንድነው ሁለት ወይም ከሁለት በላይ ሰዎች አንድ ላይ ሲሆኑ አንድ ቡድን ወይም ግሩፕ እንሎና ግሩፕ ዳይናሚክስ ይፈጠራል እና የሶሻል ሳይኮሎጂስቶች ማለት የስነ ልቦና ሳይንቲስቶች በተለይ በስታንፎርድ ዩኒቨርሲቲ ያጠኑት ነገር ምንድነው ዳይቨርሲቲ እና ኮሄሲቭነስ ማለትም ብዙሃንነትና አብሮነት ሁለቱን ሚዛናዊ በሆነ መንገድ መያዝ ያስፈልጋል። ከመጠን በላይ ብዙሃንነት ላይ ትኩረት ካደረግን ዳይቨርሲቲ ላይ ሹላ እንደ ብዙ ትኩረት ካደረግን መበታተን ሊያመጣ ይችላል። በሌላ በኩል ደግሞ ከልክ በላይ አንድን ቡድን ልክ እንደ አንድ ሰው እንዲያስብ ማድረግ ይሄ ደግሞ ግሩፕ ቲንክ የሚባል አደጋ አለው። የግሩፕ ቲንክ ማለት ደግሞ የሐሳብ ልዩነት ማቅረብ ይቀራል። ሁሉ ሰው እንደ አንድ ሰው ማሰብ ይጀምራል። አንድ ካሪዝማቲክ አንድ ግርማ ሞገስ ያለው ሰው ቡድን ውስጥ ይነሳና ሁሉ ሰው ይሄ ግርማ ሞገስ ያለውን ሰው የሚለው ወደዛ የማሰብ ነገር ይመጣል እና ይሄንን እንግዲህ በኤክስፐሪመንታል ሳይኮሎጂ በምርምር በጥናት አድርገው ነው ይሄን እንግዲህ ያዩትና እንዲያውም ተመራማሪዎቹ ግሩፕ ቲንክ እንዳይመጣ የተለያየ ምክር ሁሉ ይሰጣሉ። ሁልጊዜ ግሩፕ ሲፈጠር ቢያንስ አንድ ሰው ዴቪልስ አድቮኬት ከሁሉም የተለየ ሐሳብ እንዲያመጣ አንዱ ሁለት ሰዎች መመደብ እናንተ ለየት ያለ ነገር እስቲ በቡድን የምናስበውን የሚፈታተን አቅርቡ። እንዲህ አይነት ነገር ጥንቃቄ ካልተደረገ ሁሉም እንደ አንድ ማሰብ ይጀምራል እና ይሄ አስተሳሰብ በህውሃት ብቻ አይደለም። እንደ አንድ ሰው በአንድ ልብ ለማሰብ የሚፈልግ አንድ ወጥነት የሚፈልግ ይሄ በተለይ ለድሮ ግራ ክንፍ ማርክሲስት ንቅናቄዎች ውስጥ ብዙ የሚታይ ነገር ነው። ይሄ እንግዲህ በማንኛውም ሁኔታ ሊታይ የሚችል በግሩፕ ቲንክ የምንለውና ምናልባት በእኔ ግምት የዛ አይነት አስተሳሰብ ግሩፕ ቲንክ ውስጥ ሳይገቡ አልቀረም የሚል ግምት ነው ያለኝ እንጂ እንዲህ አይነት እርምጃ ይወስዳሉ ከዚህ ድረስ ይሄዳል የሚል ግምት አልነበረኝ። ምናልባትም ለዚህም ይሆናል ወታደሮቹም ሳይዘጋጁ ተኝበት እንግዲህ አደጋ የደረሰው። ይሄ አንዱ እንግዲህ በሶሻል ሳይኮሎጂ አንጻር ነው የማየው እና አይ ቲንክ ይሄ የግሩፕ ቲንክ እያዳለጠ ከድጹ ወደ ማጹ ሳይወስዳቸው አልቀረም የሚል ግምት ነው ያለኝ እና ይሄ አንዱ ምክንያት ነው። ሌላ እንግዲህ እርግጥ የተለያየ የፖለቲካ የተለያየ ምክንያት ይኖራል። ግን እንዳልኩ ያው እኛ በተቻለ መጠን ከፖለቲካው እንርቃለን ከኢትዮጵያ ብቻ ነው የማንርቀው። ይህንን ለማለት ፈልጋለች ግሩፕ ቲንክ ምናልባት የተለያየ ምክንያት ሊኖር ይችላል ግን ሊያብራራው የሚችል አንዱ ምክንያት ሊሆን ይችላል።
መልካም ግጭቱን የሚመለከተውን ለጊዜው እዚህ ላይ እናቆይና ከግጭቱና በአጠቃላይም አሁን ካሉት ሁኔታዎች ጋር ተያይዘው ያሉትን ሁኔታዎች ሊያባብሱ የሚችሉ አንዳንድ ጭብጦችን እናንሳ። በወቅታዊ ሀገራዊ ጉዳይ ላይ ያወጣችሁት ጋዜጣዊ መግለጫ በተንተራሱ ነጥቦች ላይ ትኩረት እናድርግ እንጂ ይህ የኮቪድ-19ን መዛመት ለመዋጋት የኢትዮጵያ ጤና ጥበቃን ለመርዳት የተሰባሰባችሁ ልዩ ልዩ ባለሙያዎች ናችሁና እስኪ ስለሚያነጋግረው ስለሚያሳስበው ኮቪድም እንነጋገር። በዩናይትድ ስቴትስና በአውሮፓ እጅግ በከፋ ሁኔታ ዳግም በመዛመት ላይ ያለውን የወረርሽኙን ይዞታ ስንመለከቱ በኢትዮጵያ በተለይ አሁን በተጨባጭ ከሚታየው ጨርሶ ቸልተኝነት የጎላበት ሁኔታም ሆነ በአንጻሩ ደግሞ ከግጭቱ ጋር ተያይዘው በሚፈጠረው አመቺ ሁኔታ ይበልጥ እንዳይዛመት ያሳስባችኋል? ከሆነስ ምን አይነት ነገሮች ትኩረት እንዲደረግባቸው ትመክራላችሁ?
አድማጮች በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊ የኢትዮጵያ ሁኔታ በሚመለከት ያወጣውን ጋዜጣዊ መግለጫ ተንተርሶ ከአማካሪ ቡድኑ ሁለት አባላት ጋር ያደረግነው ቃለ ምልልስ አላበቃም። በተለይ እንዲህ ባለው ጊዜ ይበልጥ ሊባባስ በሚችለው የኮቪድ-19 መዛመት ላይ ያተኮረውን ቀሪ ምልልሳቸውን በሌላ ጊዜ እናቀርባለን። ለአሁኑ ግን እንግዶቻችንን ፕሮፌሰር ዮናስ እንዳለገዳንና ዶክተር ገበየው ተፈሪን ለጊዜያቸው እናመሰግናለን።